የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሰኞ ግንቦት 5 2011 ዓ.ም ተመረጠ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ።
የሀገር ውስጥ መፈናቀል በጊዜ መፍትሄ ካላገኘ፣ በሕፃናት ላይ እየደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በሕፃናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው።
ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች የእድሜ እኩያቸው መማር ሲችሉ የቤዚክ የሆነውን የሰው ልጅ መፍት ተነስተው ከትምህርት ገበታ ውጭ የሆነው ጉዳይ ግድን የሚነካ ነገር ነው።
የህጻናት አድን ድርጅት የሰብአዊ እርዳታ ከፍተኛ አስተባባሪ ሮባ ሃላክ ናቸው። ሙሉ ዘገባውን ከዜና በኋላ ይዘን እንመለሳለን።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልደ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜ ዕለት የኤምባሲውን በር ክፍት አድርገውት ውለዋል።
ብዙ ስራ ስለሚጠብቃል ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያረግ የኑሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ።
እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ቅንብሮች ይዘን አብረናችሁ እናመሻለን። የሙዚቃ ግብዣም ይኖረናል።
ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ቻይና ዩናይትድ ስቴትስ ለወሰደችው እርምጃ ምላሽ ከአሜሪካ ወደ ቻይና በሚላኩት በ60 ቢሊዮን ዶላር በሚገመቱ እቃዎች ላይ ቀረጥ እንደምትደነግግ አስታውቃለች። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ 200 ቢሊዮን ዶላር በሚገመቱ ወደ አሜሪካ በሚላኩ ሸቀጣ ሸቀጥ ላይ ቀረጥ ከፍ በማድረግ እርምጃ ከወሰዱ በኋላ ቻይና የአጸፋ ምላሽ የሰጠችው በ300 ቢሊዮን ዶላር በሚገመቱ እቃዎች ላይ ቀረጥ እንደሚጨምሩ ታውቋል። የቻይና የገንዘብ ሚኒስቴር ባስታወቁት መሰረት ከ5-25% የሚሆነው የቀረጥ ጭማሪ እንደ አውሮፓውያን አቆጣጠር ከመጪው ሰኔ አንድ አንስቶ ከ18 ቀናት በኋላ ማለት ነው ተግባራዊ ይሆናል። የቻይና ምላሽ የዩናይትድ ስቴትስ የብቻዋ እርምጃና የንግድ ተከላካይነቷን ኢላማ ያደረገ ነው ትላለች ቻይና።
የስዊድን አቃቢያነ ሕግ በዊኪሊክስ መስራች ጁሊያን አሳንጅ ላይ ተመስርቶ የነበረውን ያስገድዶ መድፈር ክስ በአዲስ መልክ እየከፈቱ መሆናቸው ታውቋል። ኤቫ ማሬ ፔርሰን የተባሉት አቃቢያ ሕግ ክፍል ምክትል ስራ አስኪያጅ ዛሬ ለጋዜጠኞች በሰጡት መግለጫ አሁንም አሳንጅ የወሲብ ጥቃት ፈጽሟል በሚል ለመጠርጠር የሚያስችል ሁኔታ አለ ብለዋል። አሳንጅን በአዲስ መልክ መጠየቅ ያስፈልጋል ሲሉም አክለዋል። ባለሥልጣኑ አያይዘውም ይህ ሁኔታ ታዲያ ተጠርጣሪውን ከብሪታንያ እንዲላክ ያስችላል ብለዋል። ነገር ግን ወደ ስዊድን ወይንም ወደ ዩናይትድ ስቴትስ የመላኩን ጉዳይ የምትወስነው ብሪታንያ ናት ብለዋል። የዊኪሊክስ ዋና አዘጋጅ ክሪስቲያን ራፍሰን በሰጡት መግለጫ አስገድዶ የመድፈሩን ክስ እንደገና መክፈቱ አሳንጅ ከክሱ ንጹሕ መሆኑን ለማሳየት ዕድል ይከፍትለታል ብለዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ብራስልስ በሚገኘው የአውሮፓ ህብረት ዋና ጽህፈት ቤት ደርሰዋል። በአውሮፓ በሚያደርጉት ጉብኝት የመጀመሪያው ነው ተብሏል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሞርጋን ኦርታጉስ ዛሬ በሰጡት መግለጫ ፖምፔዮ የኢራን እስላማዊ ሪፐብሊክ ከቅርብ ጊዜያት ወዲህ ስለምትወስዳቸው የዛቻ እርምጃዎችና ስለምትሰጣቸው መግለጫዎች ለመነጋገር ከአውሮፓ ሀገሮች ጋር በብራስልስ ይገኛሉ። የውጭ ጉዳይ ሚኒስትሩ ከወገኖቻችንና ከአጋሮቻችን ሀገሮች ጋር በቅርብ መስራቱንና በመካከለኛው ምስራቅ እንዲሁም በዓለም ዙሪያ የጋራ ጥቅማችንን መጠበቁን ለማረጋገጥ መስራት ይቀጥላሉ ሲሉ አስታውቀዋል።
በተባበረው የአረብ ኤሚሬቶች ጠረፍ ትናንት ማለዳ ላይ በሁለት የሳውዲ አረቢያ ታንከሮች ላይ ተፈጸመ በተባለው የአሻጥር ጥቃት በቀላሉ የማይገመት ጉዳት ደርሷል ስትል ሳውዲ አረቢያ ከሳለች። ደረሰ ስለተባለው ጥቃት በዝርዝር የተገለጸ ነገር የለም። ከታንከሮቹ አንዱ ወደ ዩናይትድ ስቴትስ ነዳጅ ዘይት ለማጓጓዝ ራስ ታኑራ ወደ ተባለው የሳውዲ አረቢያ ወደብ ያመራ እንደነበረ የሀገሪቱ የኢነርጂ ሚኒስትር ተናግረዋል። ዩናይትድ ስቴትስ ዛሬ ማለዳ በተባበረው የአረብ ኤሚሬቶች ጠረፍ ላይ መርከቦችን ኢላማ ያደረገ የአሻጥር ተግባር ይፈጸማል የሚል ማስጠንቀቂያ አሰምታ ነበር። ማስጠንቀቂያው የተሰማው በዩናይትድ ስቴትስና በኢራን መካከል ከፍተኛ ውጥረት ባለበት ወቅት ነው።
አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በቀዳሚው ዘገባችን መፈናቀል የሚያስከትለውን ጣጣ የተመለከተ ዘገባ ይኖረናል። በሀገራት ውስጥ በሚፈጠር የሀገር ውስጥ መፈናቀል ላይ ትኩረቱን አድርጎ በምህጻሩ አይዲኤምሲ የተሰኘ ተቋም ከሰሞኑ ባወጣው ሪፖርት እስከ አውሮፓውያኑ ታህሳስ 31 2018 ዓ.ም ባለው ጊዜ ውስጥ በተደረገ ቆጠራ ኢትዮጵያ ውስጥ ወደ 3 ሚሊዮን የሚጠጉ ዜጎች በግጭቶች ምክንያት ከቀያቸው እንደተፈናቀሉ ይፋ አድርጓል። ግጭትና መፈናቀሉ ሁሉንም የህብረተሰብ ክፍሎች የነካ ቢሆንም በይበልጥ ደግሞ ጉዳቱን ያሳረፈባቸው በህጻናትና ሴቶች ላይ ስለመሆኑ የረድኤት ድርጅቶቹ በተደጋጋሚ አስገንዝበዋል። የተባበሩት መንግስታት ድርጅት የህጻናት አድን ድርጅት ወይም ዩኒሴፍ ያለፈው የአውሮፓውያን አመት ጥቅምት ላይ ይፋ ባደረገው ሪፖርት 1.5 ሚሊዮን ኢትዮጵያውያን ህጻናት ከቀያቸው የመፈናቀል ክፉ እጣ እንደገጠማቸው ይፋ አድርጓል። ይህ ሁኔታ በህጻናት ላይ እያደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህጻናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው። ከእነዚህ ድርጅቶች መካከል አንዱ የህጻናት አድን ድርጅት የተሰኘው ተቋም ነው። ከተቋሙ ባለሙያዎች ጋር ቆይታ ያደረገው ሀብታሙ ስዩም ግጭቶች በኢትዮጵያውያን ህጻናት ላይ እየፈጠሩት ስላለው ዘርፈ ብዙ ጫና ጠይቆ ተከታዩን ዘገባ አዘጋጅቷል።
ግጭት በበረታባቸው የኢትዮጵያ ክፍሎች ለሚኖሩ ሕፃናት የሰላም ናፋቂ መዝሙር ከሁል ጊዜው በላይ ትርጉም የሚኖረው ይመስላል። የሰላም እጦት፣ የግጭቶች መደራረብ ከበርካታ የልጅነት ስጦታዎቻቸው ከልጅነት መብታቸው ጋር አቆራርጧቸዋልና በሥራ ምክንያት ሕፃናቱና ቤተሰቦቻቸው የተጠለሉባቸውን ስፍራዎች ሲቃኙ ለባጁት የሴቭ ዘ ችልድረን ከፍተኛ ሰብአዊ እርዳታ አስተባባሪ ሮባ ሐላኬ ያለፉት 2 እና 3 ዓመታት ፈታኝና አሳዛኝ ዓመታትም ነበሩ።
ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች የእድሜ ኩያቸው መማር ሲችሉ፣ ነገ ብራይት ፊቸርን ማየት ሲችሉ ያንን እድል አጥተው በግጭት ተፈናቅለው የቤዚክ የሆነውን የሰው ልጅ መብት ተነጥቀው ከትምህርት ገበታ ውጪ ሆኖ ስታይ ልብን የሚነካ ነገር ነው።
የተባበሩት መንግስታት የህጻናት መርጃ ድርጅት ባለፈው የአውሮፓውያን ዓመት መጀመሪያ ላይ ይፋ እንዳደረገው በግጭቶች ምክንያት ጎጆ ቀልሰው ከሚኖሩበት ስፍራ ለመፈናቀል ከተገደዱ ወደ 3 ሚሊዮን የሚጠጉ ኢትዮጵያን መካከል ግማሹ ህጻናት መሆናቸውን ይፋ አድርገዋል። እኒህ ህጻናት በእያንዳንዷ ቀን የሚጋፈጡት ችግርና ክፉ ገጠመኝ ከብዙ እድልና መብቶቻቸው የሚነጥል አይነት ነው። በሴቭ ዘ ችልድረን ድርጅት ውስጥ በህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ እንደነገሩን በመፈናቀሉ ምክንያት ህፃናቱ በመልካም ትዝታና እንክብካቤ ሊሞላ የሚገባውን የልጅነት ዘመናቸውን እየተነጠቁ ነው።
ጠቅለል ካለው ብንጀምር አጠቃላይ የሆነ ይሄ ቤዚክ ወይም መሰረታዊ የሆኑ ፍላጎቶች አሉ። ህፃናት የምግብ፣ የአልባሳት፣ የመጠለያና ትምህርት የማግኘት የመሳሰሉት የሕክምናን የማግኘት ሁኔታዎች አሉ። እዛ ላይ ብዙ ጊዜ ሕጻናት ያንን ድጋፍ የማግኘታቸው ሁኔታ እንደሚቀንስና ለተለያዩ ችግሮች እንደሚጋለጡ ያሳየናል ጥናቶች። ከዛ በተጨማሪ ሕጻናት ትምህርት ገበታ ላይ የመግባታቸው ሁኔታ ያንሳል። በተለይ መፈናቀል ሁኔታ ከተፈጠረ ከትምህርታቸው ይጓደላሉ ማለት ነው። ከሱ በተጨማሪ ጠቅለል ያለውን ሌላው ነገር ብናይ በተለይ ደግሞ የመፈናቀሉ ሁኔታ ከግጭት የተነሳ ከሆነ ህጻናት ብዙ አይነት ቫዮለንስ ወይም ጸብነት ያላቸው የተለያየ ግጭቶችን ያሉ ያ በራሱ ህጻናቱ ላይ የሚፈጥረው የሳይኮሎጂካል ችግር አለ። ዲስትረስ ሊፈጥር ይችላል እና ሳይኮሎጂካል ሳፖርት ይፈልጋሉ ማለት ነው። ኤክስትሪም ሲሄድ በዛ ውስጥ እንግዲህ የከፋ ሲሆን ሞትንም ሊያዩ ይችላሉ። ሰዎች እርስ በርስ የሚጋጩበትን ሁኔታ ሊያዩ ይችላሉ።
ህጻናቱ የሚጋፈጧቸው ችግሮች እኒህ ብቻ አይደሉም። ውሃና ምግብን የመሰሉ ጊዜ የማይሰጡ ነገሮችን ለማግኘት ከተጠለሉበት ቦታ ርቀው ሲማስኑ፣ ጠለፋና ወሲባዊ ጥቃትን ለመሰሉ የሥነ ልቦናና አካል ስብራትን ለሚተዉ ችግሮች ዳግመኛ እንደሚጋለጡም ኃላፊዋ አክለው ነግረውናል። መሰል ችግሮችን የሚጋፈጡ ልጆች በአራቱም የሀገሪቱ አቅጣጫዎች ይገኛሉ። ሰሜን፣ ደቡብ፣ ምዕራብና ምስራቅ ኢትዮጵያ የተቀማ ልጅነትን በየቀኑ የሚያስተውሉ ስፍራዎች ሆነዋል። አቶ ሮባ ሀላክ ተፈናቃዮች የሚገኙባቸውን ዋና ዋና ስፍራዎች ያስታውሱናል።
ግሪጎሪያን ካሌንደር ከሰፕተምበር 2017 ጀምሮ ነው በሶማሌና በኦሮሚያ ክልሎች መሀል በተነሳው ግጭት ወደ 1 ሚሊዮን ሰው በተፈናቀለበት ጊዜ ጀምሮ በተለያዩ የኢትዮጵያ ክልሎች ሰዎች ሲፈናቀሉ አይተናል። አሁን ባለን መረጃ በኦሮሚያ በባሌ ዞን እንዲሁም በምስራቅና ምዕራብ ሐረርጌ ዞን በቦረና በወለጋ ተፈናቃዮች ይገኛሉ። እንዲሁም በአማራ በሴንትራል አማራ እና ኖርዝ ጎንደር አካባቢ ተፈናቃዮች ይገኛሉ። እንዲሁም በቤንሻንጉል ጉሙዝ ክልል፣ በደቡብ ክልል ደግሞ በገዲዮ ዞን እና እንዲሁም በምስራቅ እና ምዕራብ ጉጂ ዞኖች ተፈናቃዮች ካምፕ አድርገው የሚገኙበት ቦታዎች ናቸው። በጥቂቱ
በህጻናቱ ላይ የሚደርሰው የዕለት ተዕለት ሰቆቃ በህጻናቱና ቤተሰቦቻቸው ላይ ብቻ የሚቀር አይደለም ሲሉ የሚያስታውሱት ባለሙያዎቹ፣ ችግሩ የበለጠ ተንሰራፍቶ የተጨማሪ ሚሊየን ህጻናት ተስፋ እንዳይመክን መደረግ አለበት የሚሉትን መላም ይመክራሉ። በሴቭ ዘ ችልድረን ድርጅት ውስጥ የህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ ችግሩ በተወሰኑ ወገኖች ጥረት ብቻ የሚሽር አይደለም ይላሉ።
ይህንን ለአንድ አካል ብቻ የምንተው ነገር ነው ብለን አናስብም። ህጻናትን ደህንነት ለመጠበቅ ሁሉም የራሱ ኃላፊነት እና ተቀናጅቶ መስራት ያለበት ሁኔታ አለ። ሁሉም ስል እዛ ላይ መንግስት አለ፣ ያው በዋና አስፈጻሚነት ሀገሪቱ ውስጥ ያለውን ፖሊሶች፣ ስትራቴጂዎቹን፣ ህጋትን፣ የተለያዩ ነገሮችን የማስፈጸም መንግስት ቢሆንም ከዛ በተጨማሪ ግን ማህበረሰቡ ኃላፊነት አለበት። በዋናነት ማህበረሰቡ ነው የሚያውቀው ያለውን ችግር። ማህበረሰቡ ነው ደግሞ ለዛ መፍትሄ ማምጣት ይችላል ብለን የምናምን።
ቀስ በቀስ መዘርጋት ያለባቸው ብልሃቶች እንዳሉ ሆነው አጣዳፊ ሰብአዊ ድጋፍ መቸር አለበት ሲሉ የሚያሳስቡት ደግሞ የድርጅቱ ከፍተኛ ሰብአዊ እርዳታ አስተባባሪ አቶ ሮባ ሀላክ ናቸው።
የሰብአዊ እርዳታዎች ባሉበት ማግኘት ይኖርባቸዋል። የሰብአዊ እርዳታዎች መቀጠል አለባቸው። ጎን ለጎን ደግሞ የተለያዩ ክልል አመራሮችም ሆነ የፌዴራል መንግስት ኦልሬዲ የጀመረውን የሰላም እና የእርቅ ፕሮሰስ አፋጥ ነው ሰዎቹ ወደ ቀያቸው ተመልሰው በሰላም እንዲኖሩ ማድረግ መቻል ይኖርበታል። ባሉበት ቦታ ደግሞ የሚገባቸውን የሰብአዊ እርዳታ እንዲያገኙ መንግስት ካሉት የሰብአዊ እርዳታ ድርጅቶች ጋር በመተባበር አስፈላጊውን የሰብአዊ እርዳታ ማቅረብ አለበት።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ተከላይ አሜሪካ ራ ጋቢና
ቪኦኤ። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜን የኤምባሲውን በር ክፍት አድርገው ትሏል። እዚህ ኤምባሲ ለመጀመሪያ ጊዜ ገባሁ የሚል አስተያየት ከሚሰጡ ተሳታፊዎች አንስቶ ብዙ ሰዎች በዝግጅቱ ላይ ታድመዋል። ብዙ የቤት ሥራ አለብን ያሉት አምባሳደር ፍጹም ወሬ አቁመን ወደ ሥራ መግባት አለብንም ብለዋል። ስለ ኢትዮጵያ የሰላም ሁኔታ ተጠይቀውም በእርግጠኝነት የሰላሙ ሁኔታ ይመለሳል ብለዋል። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት።
ደህና ናችሁ? ልጆችስ? ቤተሰብስ? ሁላችሁ ደህና? በጣም ጥሩ። ልከተል
ኤምባሲው ቤታችሁ ነው። ከዚህ በኋላ እንደፈለጋችሁ መታችሁ የምትወያዩበት በጋራ የምታስቡበት ነው እና የቀደመው ጊዜ ተመልሶ እንዳይመጣ በጋራ መስራት አለብን ሲሉም አሳስበዋል። ለማህበረሰቡ በውጭ የሚገኘው በአገር ውስጥ ላለው ማህበረሰብ አስተዋጽኦ ለማበርከት የሚቻልበት መንገድ ነው ያሉትን ነጥቦችም ዘርዝረዋል። በአገዋ በመዋለ ነዋይ ፍሰት፣ በትረስት ፈንድ፣ በሙያቸው እንዲሁም በተለያዩ ጉዳዮች በውጭ የሚገኙት ማህበረሰብ ወደ ኢትዮጵያ አገልግሎት መስጠት እንደሚችሉ፣ ያም ካልሆነ ደግሞ እዚህ ባሉበት ደስ ብሏቸው ኑሯቸውን አቃንተው መኖር እንዲችሉ በጋራ መስራት አለብን ብለዋል። ከውይይቱ በኋላ ከተነጋገሩ በኋላ በአጭር የቪኦኤ አማርኛ የፌስቡክ ገጽ ላይ አነጋግሬያቸው ነበር። ይህንኑ ጠቅሼ እናንተ በውጭ ከሚገኘው ማህበረሰብ የጠየቃችሁት አለ፣ እናንተስ ምን ታረጋላችሁ ብያችኋለሁ። በጋራ እስከሰራን ድረስ ብዙ ነገሮችን ልንለውጥ እንችላለን ብለዋል። እንደው በግል ኢትዮጵያን እንዴት ነው የሚያስቧት ብዬ ጠይቄያቸው ነበር። እሳቸውም በመዋለ ንዋይ ወይም በንግድና ኢኮኖሚ ላይ መስራት ይጠበቅብናል ብለዋል።
ኢትዮጵያ የዛሬ 40-45 ዓመት በጣም የሚገርም የኢንዱስትሪላይዜሽን ጎዳና ይዛ ነበር። በመሃል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት የቻለን ብዙ የቀሩ ነገሮች አሉ። አንድ አገር እድገቱ የሚለካው በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ካሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ የአገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐር ካፒታም ይወሰዳል። የድህነት መቀነስም ብዙ ነገሮች እንደመመዘኛ ሂውመን ዴቨሎፕመንት ኢንዴክስ በሚልም ይወጡ። አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያደርግ ምንም ነገር ጠብ የኑሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። ይህን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገርም አገር ቤትም። ስለዚህ ይህን በማድረግ አገራችን በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቹ ሁኔታዎች አሏት። ስለዚህ ይህንን የውስጥ ካፓቢሊቲ እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደግን በስራ ውስጥ ማለት ነው።
ንግድና ምጣኔ ሀብት ላይ ትኩረት ካደረግን መቀየር እንችላለን የሚል እምነት አላቸው። በዚሁ በቅዳሜው ምሽት ላይ የአዲስ አበባ ከተማ ከንቲባ ታከለ ኡማ አዲስ አበባ ከተማን ለማቅናት ይቻል ዘንድ ለልምድ ልውውጥ እዚህ ዩናይትድ ስቴትስ ውስጥ መሆናቸውን እና ጠቅሰው በዚሁ አጋጣሚ በተዘጋጀ ዝግጅት ላይ ቢገኙና ኢትዮጵያንና ትውልደ ኢትዮጵያን ማህበረሰብን ቢያዩ መልካም በመሆኑ በአጋጣሚ እንደተገኙ ገልጸው በዛ ለተሰበሰበው ኢትዮጵያ ሀገራችሁ ናት፣ አዲስ አበባ ከተማችሁ ናት፣ በጋራ እንስራ ብለዋል። ለዚህም ለስራ የሚያግዝ አንድ ውሳኔ ላይ መድረሳቸውን ለተሰብሳቢዎቹ ጥቆማ ሰጥተዋል።
ለዚህ ሀገር ላላችሁ ኢትዮጵያውያን ብቻ የሚሰራ ኦፊስ ዴዲኬት እናደርጋለን። ለምንድን ነው እንደዛ የምናደርገው? ወደ ከተማ አስተዳደር ስትመጡ የእኛ ቢሮክራሲ እንዳያግዳችሁ ስለሚፈልግ ማለት ነው። የጋራ ከተማችን
በዚህ በዩናይትድ ስቴትስ በዋሽንግተን ዲሲና አካባቢዋ ዝግጅቶች ሲሰናዱ ከነበረው ወጣ ያለ ነበር። የኢትዮጵያ ኤምባሲው ዝግጅት ወንበሮች አልነበሩም። በአዳራሽ ውስጥ የነበሩት ሰዎች ቆመው በቀጥታ ከአምባሳደር ፍጹም አረጋም እንዲሁም ከአዲስ አበባ ከተማ ከንቲባ ታከለ ኡማ ጋርም በቀጥታ እየተገናኙ ውይይት ሲያደርጉ ነበር። በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ የሆኑት አቶ ደመቀ ሽፈራውን ይህ ዝግጅት ለምንድን ነው የተዘጋጀው? ከዚህ ቀደም ከነበሩት ምን የተለየ ሁኔታ አለው ስል በአጭሩ ጠይቄያቸው ነበር።
በተለያየ የሙያ አደረጃጀት፣ የኮሚኒቲ አደረጃጀት እንዲሁም የቢዝነስ ሰዎች ጋር ፎርማል የሆነ ዌልካሚንግ ሴሬሞኒ ነው። እንኳን ደህና መጡ ለማለት ነው። ኔትወርኪንግም ጭምር ነው ይሄኛው። የቢዝነስ ልውውጥ የሚደረግበት ቢዝነስ ካርድ ልውውጦችን ያደርጋሉ፣ ይተዋወቃሉ። እሳቸውንም የመጡት እንግዶች ይተዋወቃሉ። ስለዚህ ወደፊት የሚኖረውን የስራ ግንኙነት ምክንያት ማድረግ ልክ እንደ ቢቱቢ ብለን እንደምናስበው አይነት ፕሮግራም ነው እና ለየት የሚያደርገው ይሄኛው የኔትወርኪንግ ስራ ለመስራት ጭምር ነው።
አምባሳደር ፍጹም አረጋ ከመምጣታቸው በፊት እዚህ ኤምባሲ ውስጥ አውቀሃለሁ። ይሄ ኤምባሲ ኢትዮጵያኖች እንደዚህ ገብተው የሚስተናገዱበት እርስ በርሳቸው የሚያወሩበት አልነበረም። ከዛ ቀደም ነበርክና እስቲ ልዩነቱን ንገረን።
በጣም ጥሩ፣ ትክክል ነች። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው ያው በኢንቪቴሽን ነው፣ በጥሪ መልክ ፖሊስም ጭምር አቁመን ነበረ። እሱ ነገር አሁን ቀርቷልኝ። እናመሰግናለን ለውጥ ላመጡ ሰዎች፣ በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ፣ ይጎበኙናል። ከዚህ በፊት እኛ አቅደን እኛ ጠይቀን ነበር የምንሰራው። አሁን ግን ተጠይቀን ነው። እንደምታዩ እሁድ ለእሁድ ቢዚ ነን፣ እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል፣ በራችን ክፍት ነው። አሁንም ኑ እናገለግላቸዋለን፣ እባካችሁ ኑ።
የግል አስተያየትህ ልጠይቀህ። እንዳልከው ፖሊስ አቁመን ነው በሩ ዝግ ነበር ብለሃል እና በግልህ እንደ አንድ ሰራተኛ ምን ስሜት አለው እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራት እና በርን ዘግቶ መስራት ምን አይነት ስሜት አለው? ሁለቱ
ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምባሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ አመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ስር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው ነጻ የሆንኩም። ተገቢውን አገልግሎት በመስጠቴ ክብር ይሰማኛልና እጅግ በጣም ደስተኛ ነኝ። ጽዮን፣
የሙሉን ዝግጅት በፌስቡክ ገጻችን እንዲሁም በድረ ገጻችን ላይ ማግኘት ትችላላችሁ። ወደ ተከታዩ ዘገባ እንለፍ።
ትናንት እናቶች በመላው ዓለም ሲወደሱ ውሏል። ቀጣዩ ዘገባችንም ይህን ቀን ታሳቢ አድርጉ። ስለ እንጀራ እናት የተሰናዳ ነው። ዘገባው ወደ ባህር ዳር ይወስድናል። ዘጋቢያችን ደግሞ አስቴር ምስጋናው ናት።
ፍራኦል ጎንፋ እባላለሁኝ። እንጀራ እናት መጥፎ እንደሆኑ ነው፣ ባላቸውን ልጅ በጣም እንደሚበድሏቸው ነው የምንሰማው። ግን ሁሉም እንደዛ ማለት ደግሞ አይደለም።
በእኛ ማህበረሰብ እንጀራ እናት እንጀራ አባት ሲባል ያው ከእናት ከወላጅ ያነሰ የምትንከባከብ ተደርጎ ነው የሚወሰደው እና በብዙም ስናይ ደግሞ እንደው ዘፈናችንም እኮ አለ፣ ቆጠኛለች እንጀራ እናቴ፣ ነጻነትን የምትሰጥ እናት ነች። እንጀራ እናት ደግሞ ሲሆን ቁጥጥሩ የሚበዛ የሚደረጉ ነገሮች አሁን እንደ ልጅ ሊደረግልሽ የሚገባውን እናት እንደምታደርገው ተንሰፍስፋ ወይንም ደግሞ ቋጥራም ደብቃም እንደምታደርግ ሁሉ የእንጀራ እናት ያንን አታደርግም። በተለይ ደግሞ ልጆች ሲኖራት ወይም ልጅ ሲኖራት ለልጇ የማድላት ነገር ይኖራል፣ እንደዚህ አይነት ነገር እና እንጀራ እናት የተሰጣት ስም መጥፎ ነው። በቃ እንደ በዳይ፣ ፍቅር እንደማትሰጥ እንደዛ ተደርጎ ነው። እውነትም ደግሞ አንዳንድ ጊዜ ታያለሽ፣ ግን በጣም ደግሞ ደግና ሩህሩሆችም ደግሞ አሉ። እንደውም እንዳደራ ልጅ አድርገው ነው የሚወስዱትና በሰማይ ያስጠይቀኛል። በጣም የሚያከብዱ በአብዛኛው ግን ምናየው ዝም ብዬ ነው እንጀራናት ብለሽ ስትይ የሚመጣልኝ ክፉ ሴት ነች።
ወይዘሮ ፀሐይ አብዲ ይባላሉ። የባህር ዳር ከተማ 03 ቀበሌ ነዋሪ ናቸው። ወይዘሮ ፀሐይ ከ28 ዓመት በፊት ነበር ከአቶ አህመድ መሐመድ ጋር ትዳር የመሰረቱት። አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን 5 ልጆችን ነው ያገኙት። ከአምስቱ ደግሞ መነሳትም መቀመጥም የማይችል ያልጋ ቁራኛ የሆነ አንድ ልጅ አለ። ቤተሰቦቻቸው ትዳሩን ቢቃወሙም ወይዘሮ ፀሐይ ግን ተስማምተው ለመኖር ወሰኑ። የአራት ዓመቱን ህፃንና ያልጋ ቁራኛ የሆነውን የእንጀራ ልጃቸውን መሐመድን ለ28 ዓመታት አስታመሙ።
እንደዚህ ሆነ ተኝቶ ያገኘሁት። እንደዚህ አድርጌ አሳደግኳቸው። በቃ ገላውን አጥቤ እንጀራ መብልቼ ራሱን ለጭቼ በቃ ብርጭቆ አድርጌ ከሱ ላይ ቁጭ አድርጌ ሲያቅተው እዚህ አዳሪ ታቅፌ አዳሪ ነው የማወጣው። ሲጫወት ይቆያል። ከቤት ያምጥቼ ደግሞ አገባዋለሁ።
የንግድ ስራ እየሰሩ ያስተዳድሯቸው የነበሩ ባለቤታቸውም ከ11 ዓመት በፊት በሞት ተለዩዋቸው። ከዚህ በኋላ ኑሮ ፈተና ቢሆንም የአደራ ልጅ ነው በማለት መንከባከባቸውን ይበልጥ አጠናክረው ቀጠሉበት።
አሁን እሱ አይንሽ ጠፍቷልኝ አይሆንልሽም እንግዲህ መሄድ አለብኝ ሲለኝ አለቅስበታለሁ። አትሄድም አይቻልም አባትህ አደራ መብላት ግም ነው።
በጉርብትና ለ32 ዓመት አብሬ ኖር ያለው ያለችዋ ራጂያ መሐመድ መወለድ ቋንቋ ነው ትላለች።
ስላልወለደችው እንጀራ እናት ልትባል ትችላለች። እንግዲህ በቃ ከልጅነት እስካሁን ማወቅ እሷ ነው የምታሳድገው። እስካሁን ባለው ሂደት አብረን ነው የምንኖረው። ስንኖርም እንደዚህ ሆኖ በቃ አብረው ሆኖ ማንም የማያግዛት ነገር የለም። እሷ ናት የምታነሳ የምትጥለው። ግን አላ ዋጋዋን ይክፈላት። እዛው ላይ ነው ይሄ ሳይመጣ እዛው ላይ ነው ካካ የምታስብለው ሽንቱን የምትቀበለው እዛው ነው ታለም ሰው የምታጥበው። አሁን ከደረሰ ራሱ ብብቱ የምታጸዳለት እሷ ናት። ይሄ ያላ ነው ዋጋዋን የሚከፍለው እንጂ እሷ አይደለች። አሁን ግን ተጠቃች። የሚገርምሽ ነገር ጥርሱን ታየዋለሽ የወለቀ እሷ እና እሱ ተያይዘው ስታነሳ ስጥል ነው አብረው ይወደቃሉ። አቅም እያቃታት ሄደ። እሱም እየተጎዳ ነው፣ እሷም እየተጎዳች ነው። እሷ አላቅበውን ሰጧት ነው እንጂ እሱን ማንም አሁን አንቺ ብትቀሪ ማንሳት አትችል ሰውነቱ። ስለዚህ እና የሁለቱ ማንም ምንም የሚተካ በወላጅ የሚተካ ነገር አይደለም። ያላ ስጦታ አላት። እሱ
ስለ እንጀራናቱ መልካምነት ሰዎች ሲናገሩ መሐመድ ምንም እንኳን ቃላት አቀላጥፎ መናገር ባይችልም በተሳሰረ አንደበቱ ሲቃይ ያነቀው እንዲህ ይላል።
አከሞ ሪዳካታ አላውንሰ ብለካታ አልወድ
ብለካታ አልፈልግም ወዳታለሁ እናቴ ናት።
መወለድ አለ
መወለድ አይደለም።
መሐመድ አሁን የ32 ዓመት ወጣት ነው። ዘመኑን በሙሉ ያለ ሰው እርዳታ አይንቀሳቀስም። ሳይሰለቹ የሚያነሱ የሚያስቀምጡት እንጀራ እናቱ ዛሬ ጉልበታቸው እየዛለ አይናቸው እየደከመ ነው። ይህንን ያዩ የባህር ዳር ከተማ ወጣቶች ለመቄዶንያ አረጋውያንና አእምሮ ህመማን መርጃ ማዕከል መሐመድን እንዲቀበለው አመቻችለት። ከሰሞኑ ታዲያ ያ ለ28 ዓመታት ያህል በደስታ ሳይሆን በመከራ በምቾት ሳይሆን በጉስቁልና የተሳሰረው የእንጀራ እናትና የእንጀራ ልጅ ፍቅር በአጸደ ነፍስ ሳይሆን በስጋ ሊለያዩ ግድ ሆነ።
አይን አቃተ ደከማይ ሁሉም አቃተ። አለም ትጠይኛለሽ እኔ ሰው ከዳለሁኝ አይ ደክመሻል አቅቶሻል አለኝ። አላቃተኝም ደግሞ እኔ ሊወጣብኝ አልፈልግም። እኔ
ይህኔ ሁለቱም ድምፅ አውጥተው አነቡ።
አስቴርን ለዘገባዋ እናመሰግናለን። እንግዲህ አድማጮች፣ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Thank you.
kun radio sagale americati.